ይህ የአሜሪካ ድምፅ ሬዲዮ ጣቢያ ነው።
ዩናይትድ ስቴትስ 243 ዓመቷን ዛሬ ደፈነች። የቻርልስን ውቢት አሜሪካ አሜሪካ ዘ ቢዩቲፉል ነው እየሰማችሁ ያላችሁት። ዘገባ ይዘናል።
በ19ና በ25 ሜትር አንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሐሙስ ሰኔ 27 2011 ዓ.ም ስርጭታችን ጀመረ።
ጤና ይስጥልኝ ክቡራትና ክቡራን፣ እንደምን አመሻችሁ። ፕሮዲውሰሩ ንጉሱ ታምሬ፣ የዕለቱ ስርጭት ቴክኒሻን ቫስኮ ቮላሪች፣ የምሽቱ ስርጭት ዋና አዘጋጅ አሉላ ከበደ፣ በምሽቱ እያስተናገድናችሁ ያለ ነው ሰሎሞን አባተና
አዳነች ፍስሐዬ ነን።
በድጋሚ እንደምን አመሻችሁ። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችኋለን።
በጅጅጋ ከተማ በክልሉ የቀድሞ አስተዳደር በተገነቡ ኮንዶሚኒየም ቤቶች ላይ በህገወጥ መንገድ ገብተዋል ባላቸው ነዋሪዎች ላይ ጥቃት መፈጸሙን ተጎጂዎች በተለይ ለቪኦኤ አስታወቁ። በጥቃቱ ሁለት ሰዎች የቆሰሉ ሲሆን ቁጥራቸው ያልተገለጸ ሌሎች ደግሞ በቁጥጥር ስር ውለዋል። እርምጃው አንድ ጎሳ እንደይቶ ያጠቃ ነው ያሉት ቅሬታ አቅራቢዎች በዚሁ ምክንያት በከተማዋ ውጥረት ነግሷል ብለዋል። የክልሉ ኮሚኒኬሽንስ ጉዳዮች ቢሮ ኃላፊ እርምጃው ስህተት ነበር ብለዋል። አዲስ ቸኮል ዝርዝር አለው።
አቶ ማህመድ የተባሉ ቅሬታ አቅራቢ ለቪኦኤ እንዳስታወቁት በትላንትናው ዕለት ከስራ ሲመለሱ ባለቤታቸውና ጎረቤቶቻቸው በቁጥጥር ስር ውለው እንዳደሩና ዛሬ እንደተፈቱ ገልጸው እርምጃው ግን ዛሬም እንደቀጠለ ይናገራሉ።
የፍርድ ቤት ትዕዛዝ ሳይመጣ ህጋዊ ነገር ሳይሆን ያለምንም ማስረጃ በቀጥታ ወታደሮች መምጣት ንብረቶቻችንና ልጆቻችን ሚስቶቻችን አባረው ምንድነው ብለን ስንመጣ እኛ ራሳችን ከመደብደብ አላህ ነው ያወጣል ያለ ጊዜ ገደብ በጉልበት ይታዘዝ ኃላፊ ወታደሮች በመላክ ንብረቶቻችን እየተወረወሩ የት እንዳለ አናውቅም። በገልጋጭ ለምን ታወቁ ብናላቸው ንብረቶቻችን መልስል በሚንበት ጊዜ ዱላ፣ ጥይት የተጎዳ ሆነ። በጣም የተገደ ሆስፒታል ያሉ ሰዎች አሉ። እስካሁን
ምን ያህል ሰዎች ይሆናሉ የቆሰሉት?
ሁለት ሰዎች ናቸው ለጊዜ የቆሰሉት።
ቤት ስለቃችሁ ውጡ የተባላችሁት ስንት ይሆናላችሁ?
ወደ 11 ቤቶች ነን።
የግጭቱ መነሻ በቀደሙ የአብዲሌ አስተዳደር ከመሬት ባለቤቶች ላይ ያለ ካሳ ተገንብቷል የተባሉ ኮንዶሚኒየም ቤቶች ላይ በህገወጥ መንገድ የገቡት ለመከላከል እርምጃ መወሰዱ ነው። ቅሬታ አቅራቢው አዲሱ የክልሉ ፕሬዚዳንት ሙስጠፌ ዑመር ያለ ካሳ በተወሰደው መሬት ላይ የተገነቡ ኮንዶሚኒየም ቤቶች 40% ለባለመሬቶች ይሰጣሉ ተብሎ ቃል ስለተገባ የዛሬ 10 ወር ገደማ ገብተናል ይላሉ። ሆኖም የጸጥታ ኃይሎች ያለምንም ማስጠንቀቂያና ያለ ፍርድ ቤት ትዕዛዝ በኮንዶሚኒየሞቹ ገብተው ከሚኖሩት መካከል የአንድ ጎሳ ተወላጆችን ብቻ በመለየት ጥቃት ፈጽመዋል ብለዋል። የክልሉን ኮሚኒኬሽን ጉዳዮች ቢሮ ኃላፊ አቶ አብዱላይ መሐመድን ስለ እርምጃው ህጋዊነት ጠይቄያቸው ነበር።
ምንም ከብሬ የተነጋገረው ነገር የለም። ይሄ ነገር ቤቶቹ ሶስት ቦታ ነው ያሉ እናዛ ቦታዎች እንደ መንግስትም ምናወጣ ከሆነ ሰዎቹ በህገወጥ መንገድ የገቡ አሉ ከተባለ ወጥ በሆነ መንገድ የማንም ጎሳ ነው የማንም ሳይባባል ይሄ ለማን ከለከለ ወይም ለከለከለ ብሎ ሳይባል ሁሉንም ማስወጣት መቻል ነው ያለበት። ምክንያቱም በተዋራሽ ደግሞ ስላለ የከተማ አስተዳደሩ አለ፣ የከተማ አስተዳደሩ ፖሊስ አለ፣ ቀበሌዎች አሉ። ስለዚህ ጊዜ ተሰጥቶ ህብረተሰቡ ይሄን ያህል ጊዜ ውጦ ማለት አበረበትና ዛሬ የተከሰተው ነገር ትንሽ አዝማሚያው ጥሩ አይደለም። እንደ መንግስትም ተራጊ ተነጋገርን ያለ ነው። አሁን
የክልሉን የፍትህና ጸጥታ ጉዳዮች ቢሮ ኃላፊ ለማግኘት ያደረኩት ሙከራ አልተሳካም። በቀጣይ የጸጥታ አካላትን አስተያየትና የከተማውን ሁኔታ በተመለከተ ዘገባ የምናቀርብ ይሆናል። ለአሜሪካ ድምፅ አዲስ ቸኮል ከድሬዳዋ
አመሰግናለሁ። አዲስ ለዘገባውም ኤርትራ እንኩሉ የሚባለውን በሀገሪቱ ብቸኛ የሆነውን የስደተኞች መጠለያ ሰፈር እንዳትዘጋ የተባበሩት መንግስታት የስደተኞች ጉዳይ ከፍተኛ ኮሚሽነር UNHCR ጥሪ አቅርበዋል። UNHCR ጥሪውን ያቀረበው የአካባቢው ባለስልጣኖች ስደተኞች ከእንኩሉ እንዲወጡ በማዘዛቸው ከቅርብ ሳምንታት ወዲህ በመቶዎች የሚቆጠሩ ስደተኞች ከመጠለያው ከወጡ በኋላ መሆኑን ኮሚሽነሩ ዌብሳይቱ ላይ ባወጣው መረጃ ጠቁመዋል። እንኩሉ የስደተኞች መጠለያ ሰፈር ከምጽዋ ወደ 10 ኪሎ ሜትር ርቆ የሚገኝ ሲሆን ከሰኔ አንስቶ ከ2100 በላይ የሚሆኑ የሶማሌ ስደተኞች ተጠልለውበት ነበር። ከመካከላቸው 1300 የሚሆኑት አሁን ሰሜን ኢትዮጵያ መግባታቸውን UNHCR አክሎ ጠቁመዋል። ለሃያ አመታት ለሚጠጋ ጊዜ የሶማሊያ ስደተኞችን ሲያስተናግድ የቆየውን ሰፈር ሌላ አማራጭ ሳያቀርቡ መዝጋት ከባድ ስጋት ያሳድራል ሲሉ በአፍሪካ የተባበሩት መንግስታት ድርጅት የስደተኞች የUNHCR ተጠሪ ራውፍ ማዙ አስገንዝበዋል። የስደተኞቹ መስሪያ ቤት 1300 የሚሆኑትን ከኤርትራ ወደ ትግራይ የገቡትን የሶማሊያ ስደተኞችን በሀገሪቱ ደቡባዊ ክልል በሚገኘው መልካዲዳ ለማስፈር ከኢትዮጵያ ባለስልጣኖች ጋር እያስተባበሩ መሆናቸውን ዘገባው ጠቅሷል። ኢትዮጵያ ውስጥ 257,000 የሚሆኑ የሶማሊያ ስደተኞች እንዳሉ የUNHCR ሪፖርት ገልጿል።
ባለፈው ማክሰኞ ሌሊት በሊቢያ በተካሄደው የአየር ድብደባ ቢያንስ 44 ሰዎች ተገድለዋል። አንዳንድ ዘገባዎች 55 እንደሞቱ ይገልጻሉ። ከ130 በላይ የሚሆኑት ደግሞ ቆስለዋል። የተባበሩት መንግስታት ድርጅት ባለስልጣኖች ታዲያ ድርጊቱ በጦርነት ወንጀል ደረጃ ሊታይ እንደሚችል ገልጸዋል። ከትሪፖሊ ወጣ ብሎ በሚገኘው የስደተኞች ማጎሪያ ሰፈር ላይ ከአየር ድብደባው የተረፉት እህል ውሃ ያልቀመሱት ሰዎች ትላንት ረቡዕ መርማሪዎች ፍርስራሹን ሲያስሱ ይመለከቱ እንደነበር ተዘግቧል። መርማሪዎቹ በፍርስራሹ ውስጥ አስከሬኖችን ይፈልጉ በነበረበት ወቅት አንዲት ዛፍ ስር የተቀመጡ ሶማሊ ሴት እኛ የምንፈልገው ሰላምን ነው ብለዋል። ከሶማሊያ ወደ የመን ሄድን፣ ከዚያም ሱዳን ገባን፣ አሁን ደግሞ እዚህ ነው ያለነው። ይህ ልክ እንደ ሶማሊያ ነው ሲሉ ጭንቀታቸውን ገልጸዋል። ትሪፖሊ ያሉት ባለስልጣኖች እንደሚሉት ጥቃቱን የፈጸሙት በምስራቃዊ ሊቢያ ወታደራዊ ኃይልን የሚመሩት ጉልበተኛው ኻሊፋ ሀፍታር ኃይሎች ናቸው።
ከደቡብ ሱዳን ድንበር 70 ኪሎ ሜትር ርቆ በሚገኝ የኮንጎ ዲሞክራሲያዊት ሪፐብሊክ ሰሜናዊ አካባቢ ላይ አንድ የኢቦላ ህመምተኛ በመገኘቱ የደቡብ ሱዳን የጤና ጥበቃ ባለስልጣኖች ቫይረሱ ወደ ክልላቸው እንዳይገባና እንዳይሰራጭም ለመከላከል ጥረት እያደረጉ ናቸው። የደቡብ ሱዳን የበሽታ ቁጥጥርና የአስቸኳይ ጊዜ ምላሽ አገልግሎት ዋና ስራ አስኪያጅ ዶክተር ፒኒ ኒሞል የሀገሪቱ የጤና ጥበቃ ሚኒስቴር 7 የሕክምና ሰራተኞቹን ከኮንጎ ጋር ወደሚዋሰነው የይ ወንዝ ክፍለ ሀገር መላኩን ገልጸዋል። ዓላማው ኢቦላን ለመከላከል የሚደረገውን ክትትል ለማጠናከር እንደሆነም ጠቁመዋል።
አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ ነው። ዩናይትድ ስቴትስ ውስጥ በመጪው ዓመት በሚካሄደው የህዝብ ቆጠራ የዜግነት ጥያቄ እንዲካተትበት የትራምፕ አስተዳደር ወስኗል። ይህን ውሳኔ የተገዳደሩት የዩናይትድ ስቴትስ ፌዴራል ፍርድ ቤቶችና ክፍለ ግዛቶች ታዲያ ማብራሪያ እየጠየቁ ነው። ምክንያቱም የዜግነት ጥያቄ ሳይነሳ በህዝብ ቆጠራ ወቅት የሚቀርቡት ጥያቄዎችን ማጠናቀቅ ላይ በተደረሰበት ወቅት የፍርድና የንግድ ሚኒስቴሮች ቀለበሱት። የሀገሪቱ ጠቅላይ ፍርድ ቤት በየአስር ዓመታቱ በሚካሄደው የህዝብ ቆጠራ የዜግነት ጥያቄ እንዲነሳ መንግስት ያቀረበው ምክንያት አይመጥንም የሚል ብይን ላይ ደርሷል። የህዝብ ቆጠራው በታቀደበት ጊዜ ለማድረግ እንዲቻል የዜግነት ጥያቄ ሳይታከልበት እንደሚካሄድ የህግና የፍርድ ሚኒስቴር ባለፈው ማክሰኞ ገልጸው ነበር። ውሳኝ በመሆኑ በዛው እንገፋለን ብለዋል።
ዩናይትድ ስቴትስ ዛሬ የነጻነት ቀን በዓሏን እያከበረች ትገኛለች። ርችቶች ይተኮሳሉ። በመላ ሀገሪቱ ወዳጅ ዘመድ አዝማድ ተሰብስቦ በዓሉን እያከበረው ይገኛል። ፕሬዚደንት ዶናልድ ትራምፕ ባልተለመደ መልክ ማምሻውን ንግግር ያደርጋሉ። በአውሮፓ የዘመን አቆጣጠር በዛሬው ዕለት ሐምሌ 4 ወይም ጁላይ 4 1776 ዓመተ ምህረት አሜሪካ ከእንግሊዝ አገዛዝ ነጻነቷን ያወጀችበት ዕለት ነው። ዋሽንግተን ከተማ ላይ በመቶ ሺዎች የሚቆጠሩ ሰዎች በብሔራዊው ሜዳ ወይም አደባባይ ላይ ተሰብስበው ግዙፍ የርችትና የሙዚቃ ትርኢቶችን ይመለከታሉ። ፕሬዚደንት ትራምፕ በዛሬው የነጻነት በዓል ሳሉት ቱ አሜሪካ ሰላም ለአሜሪካ የሚል ኩነት ጨምረውበታል። በኋላ ሰፋ ያለ ዘገባ ይኖረናል።
ይህ ከአሜሪካ ድምጽ ሬዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15660 ኪሎ ሄርስ እንዲሁም በ25 ሜትር ባንድ በ11610 እና በ11720 ኪሎ ሄርስ እንዲሁም በናይል ሳት ቪኦኤ 24 ላይ በፌስቡክ ላይቭም አት ቪኦኤ አምሃሪክ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሐሙስ ሰኔ 27 2011 ዓ.ም ምሽት ፕሮግራም ነው።
ለዚህ ያበቃን አንዱ መሰረታዊ ጉዳይ ሰዎች በህግና በስነ ስርዓት ከመናገር ይወጡ በመሰላቸው መናገር፣ የጥላቻ ንግግሮች፣ አጠቃላይ ህግና ስርዓትን ከማክበር ይልቅ በራስ መንገድ የመሄድ ጉዳይ በእነዚህ አንድ ሁለት አመታት እየተጠናከረ ነው። አንዱ ከህገ በላይነት ጋር ተያይዞ የሚታየው ጥብቅ የሆነ ግልጽነት የተሞላበት የትጥቅ ፖሊሲና የህግ ማዕቀፍ እንዲኖር ማድረግ አለበት መንግስት።
አቶ ቹቹ አለባቸው ደራሲና አሁን አዴፓ ተብሎ የሚታወቀው የቀድሞው በአዴን ነባር ታጋይ ነበሩ። በአማራ ክልል ፖለቲካ ጉዳዮች በማህበራዊ መገናኛ ብዙሃን ትንታኔዎችን በመስጠት በስፋት ይታወቃሉ።
አሁን በጥርጣሬ የተያዙ አሉ። መንግስት እነሱን በተገቢው ጊዜ ለፍርድ አቅርቦ የህግ ውሳኔ እንዲያገኙ ማድረግ አለበት። ወጣቱንና ሌሎችን የህብረተሰብ ክፍሎችንም በየቦታው ውይይትና መነጋገር ቢቻል፣ ያው ሁሉም ጉዳቱ መነሻውም መድረሻውም መጨረሻውም የራሳችን የህብረተሰብ ጉዳት ስለሆነ ሰከን ባለ መልኩ ተነጋግረን ማለፍ ካልቻልን ወደ አስቸጋሪ ሁኔታ ውስጥ መንገባ ይመስለኛል።
የህግ አማካሪና ጠበቃው አቶ ጌታቸው ወንድም ናቸው። በክልሉ ሰላምና መረጋጋት ይሰፍን ዘንድ የነፍስ ወከፍ የጦር መሳሪያ ይዞታና አጠቃቀም የሚመለከት ጥብቅ ህግ መጽደቅና ተግባራዊ መሆን ጨምሮ መንግስት የህግ የበላይነትን ማስከበር አለበት ሲሉ አስተያየት ከሰጡበት የተወሰደ ነው። ሙሉ ቃለ ምልልሳቸው ቁጭት ብሎ ይቀርባል።
ኢትዮጵያዊነትንና ኢትዮጵያዊነትን ለመዘከርና ለማክበር ነው ከሌላ ስቴት ኬክ ቆርጦ ከየቦታው የሚመጣው። በዚህ አጋጣሚ ለዛ ኢትዮጵያዊነትን ለመዘከርና ለማክበር ሲመጣ በዛው $1 ለህዝቤ ከዚህ በፊት ያልተደረገ ጥሪ ተደርጎልኛልና ለማህበረሰብ ልስጥ ብሎ ፕሮግራም አድርጎ በጀት አድርጎ እንዲመጣና እዛ ደግሞ የኛ ቡትስ የተዘጋጀ የኢዲቲኤፍ አለ። እዛው በክሬዲት ካርድ መክፈል ይችላሉ፣ በካሽ መክፈል ይችላሉ። ሁሉንም ነገር የሚያስፈልገውን ነገር አዘጋጅተናል። አብሮ ኢዲቲኤፍንም እንዲዘክሩ እንዲያከብሩ ነው የምንፈልገው።
ወይዘሮ ብርሃኔ ቤካ የኢትዮጵያ ዳያስፖራ ትረስት ፈንድ ኢዲቲኤፍ ተብሎ ይታወቃል በመጻር የዋሽንግተን ዲሲ የሜሪላንድና የቨርጂኒያ ቻፕተር ሰብሳቢ ናቸው። የትረስት ፈንዱ የህዝብ ግንኙነት ኃላፊ ወይዘሮ ሃና አጥናፉም በኢትዮጵያውያን የስፖርትና ባህል ፌዴሬሽን ዝግጅት ላይ ለመገኘት በሰሜን አሜሪካ ላሉ ኢትዮጵያውያንና ትውልደ ኢትዮጵያም ፈንዱ ያለበትን ሁኔታ ለማስተዋወቅ አሜሪካ ገብተዋል። ዛሬ አትላንታ ጆርጂያ በኢትዮጵያውያኑ ክብረ በዓል ላይ ናቸው። ዘገየት ብለን ሁለቱንም እናቀርብላችኋለን።
አሁን የዕለቱ አበይት ኢትዮጵያና ዓለም አቀፍ ዜናዎች ወደሚተላለፉበት ወደ መጽሔት ክፍለ ጊዜ እንሸጋገር። በቅድሚያ የዕለቱ አብይ ርዕስ ይቀርባል።
Beautiful, our heroes proved. yourself. Our country loves.
የነጻነት አዋጅ ከተነገረበት ከሰኔ 29,768 ዓመተ ምህረት እስከ ዛሬ ልክ 243 ዓመት ሆነ። ይህ የዩናይትድ ስቴትስ ነጻ መንግስት እድሜ ነው። ልክ የዛሬ 243 ዓመት የዚህ ዘመናዊ ዴሞክራሲ ፈጣሪ አባቶች የነጻነት አዋጅ መጡና ከታላቋ ብሪታንያ አገዛዝ እንግዲህ ነጻ መሆናቸውን ለሎንዶንም ለዓለምም ነገሩ።
Spacious skies, amber waves of rain.
በርግጥ ይህቺ ወጣት ሀገር ባለፉ ሁለት ተኩል ምዕት ዓመት በሚጠጉ አመታቷ ከነጣ ድህነትና ከለየለት ጦርነት እስከ ዓለም የዘመኑ ስልጣኔና የካብት ቁንጮነት እጅግ የበዙ ፈተናዎችን፣ መከራዎችን፣ ድሎችና ስኬቶችን አሳልፋለች። ዛሬ ልጆቿ ውቢት አሜሪካ እያሉ ይዘምሩላታል። ዓለም ይፈልስባታል፣ ተስፋ ይፈስባታል። ፎርዝ ኦፍ ጁላይ በሀገሬው አጠራር ወይም ሰኔ 27 በኢትዮጵያው አቆጣጠር ሲውል አሜሪካውያን ዘር፣ ቀለም፣ ሃይማኖት፣ የፖለቲካ ወገን፣ የኑሮ ደረጃ፣ ዕድሜና ጾታ፣ ሌላውም ለዓለም ልዩነት ሁሉ ምክንያት የሆነ እንከንና ዝባዝንኬ ሳይሸነቁጣቸው በአንድ ልቦናና ቀልብ እንደ አንድ ሰውና እንደ አንድ አሜሪካዊ በሐሴት ያከብሩታል። የዘንድሮው የነጻነት ቀን አከባበር ከወትሮው ለየት ያሉ ዝግጅቶች ታስበውበታልና በሰው መካከል የሐሳብ መለያየት የተፈጠረ ይመስላል። በዚህ ዕለት ፕሬዚደንት ተናግሮ አያውቅም፣ እንዲያው ከህዝቡና ከቤተሰቡ ጋር ዋይት ሃውስ ውስጥ ሆኖ ያከብረዋል እንጂ። 45ኛው ፕሬዚደንት ዶናልድ ትራምፕ ግን ይህንን ባህል ሊለውጡት ወስነዋል። ዛሬ በግዙፉ ብሔራዊ አደባባይ ናሽናል ሞል ተብሎ ይጠራል እንደ ወትሮው ለሚገጠገጠው አሜሪካዊና ከየትም ለሚሰባሰበው ሀገር ጎብኚ ሁሉ እዚያው እሰው መካከል ተገኝተው ከሊንከን መታሰቢያ ሐውልት ደጃፍ ንግግር ሊያደርጉ ነው። በዚህ ዕለት ወታደራዊ ሰልፍ ተደርጎ አያውቅም፣ እንዲያው ሰራዊቱ በየግንባሩም በየሰፈረበት ሁሉም በያለበት ሆኖ ከህዝቡ ጋር ህዝብ ሆኖ ያከብረዋል እንጂ። የዛሬው ፎርዝ ኦፍ ጁላይ ግን ወታደራዊ ትዕይንቶችም ሊደረጉበት ነው። ምንም እንኳ የጦር ኃይሎቹ ጠቅላይ አዛዥ ባለፈው ዓመት ፈረንሳይ ዋና ከተማ ፓሪስ ላይ ተገኝተው በብሔራዊ ቀኗ ባስቲዴይ ሻምዘሊዜ ጎዳና ላይ ያለፈውን ትንግርት የተባለ ወታደራዊ ሰልፍ ካዩ በኋላ እጅግ በመመሰጣቸው የጦራቸውን ሞገስና ኃያልነት ለድፍን ዓለም የሚናገር የአደባባይ ትዕይንት ለማድረግ አስበው የነበረ ቢሆንም ይወጣል የተባለው ካዝናቸውን በእጅጉ የሚፈታተን ሆኖ ተገኘና ተውት። ትተው ግን አልተውትም። ዛሬ የዋሽንግተን ዲሲ ጎዳናዎች በታንኮችና በብረት ለበስ ተሽከርካሪዎች ይናጣሉ ተብሏል። የዋና ከተማይቱ ሰማዮች ከጦር ግንባር በቀር ውለው የማያውቁ ጀቶች ይሽሞኖሞኑባቸዋል ተብሏል። ለማንኛውም በተለይ እነዚህ ሁለት አዳዲስ ክንዋኔዎች ሰውንም ፖለቲከኛውንም ለሁለት ከፍለዋል።
Our great democracy and great call to patriotism, the success of this administration and opening
ታላቁ ዲሞክራሲያችን ለሀገር ፍቅር የሚደረግ ታላቅ ጥሪ ይላሉ የፕሬዝደንት ትራምፕ ልዩ አማካሪ ኬሊያን ኮንዌይ። የዚህ አስተዳደር ስኬት ለሰዎቻችን የፈጠርናቸው የሥራ ዕድሎች፣ ለአርበኞቻችን ያደረግነው ሁሉ። ኮንዌይ የዕለቱን በእንዲህ አይነት ሁኔታ መከበር አስፈላጊነት ሲናገሩ
What we're about to see is And all day, partisan political extravaganza featuring Donald Trump.
በተወካዮች ምክር ቤቱ የዋሽንግተን ዲሲ እንደራሴ ኤሊኖር ሆልምስ ይህንን የዛሬውን አከባበር በሙሉ ቀን ላይ የተዘረጋ ዶናልድ ትራምፕን ለማሞካሸት የተሰናዳ ፓርቲ የለየ የፖለቲካ ትርኢት ነው ብለውታል። የአሜሪካ ፕሬዚደንት ይህንን ዕለት ለራሱ የፖለቲካ ጥቅም ሲያውለው ያአሁኑ በታሪክ የመጀመሪያው ነው። ኤሊኖር ሆልምስ አንዳንዶች ክብር ለጦር ሰራዊታችን ይሁን እያሉ ትርኢቱን በጉጉት ይጠብቃሉ። ሌሎች ደግሞ በርግጥ ክብር ለጦራችን ይሁን ማለትን ባይዘነጉም እለቱ የጦር ትርኢት ሳይሆን የነጻነትና የደስታ የአሜሪካ ህልም የሚጎላበት ነው ይላሉ። አንዳንዶች እለቱ የማንም የፖለቲካ መልእክት ማስተላለፊያ ሳይሆን የአሜሪካውያን ሁሉ ነውና ፕሬዚደንቱ ዚያደባባይ ቆመው የእንደገና ምረጡኝ ቅስቀሳ አካል ተደርጎ የተቆጠረ ንግግር ማድረግ የለባቸውም ሲሉ፣ ሌሎች ደግሞ የለም ፕሬዚደንት እኮ ነው ያሻውን ማድረግ ይችላል ደግሞም እስኪንስማቸው ይላሉ። ለማንኛውም ዛሬ ከተለየ ፕሬዚደንት ጋር የተለየ 4th of July የተለየ የነጻነት ቀን ነው ለአሜሪካ። የዛሬ ርችቷም ከወትሮው ውብና ድንቅ የሆነ በየዓመቱ በጉጉት ከመጠበቅ የ20 ደቂቃ ትዕይንት ወደ 35 ደቂቃ ከፍ እንደሚል ማስታወቂያ ተነግሯል።
That's the American way, right? We want to do something grandiose, something that's spectacular.
የግሩቺ ርችቶች አቅራቢ ኩባንያ ዋና ስራ አስፈጻሚ ፊል ግሩቺ ብሔራዊው አደባባይ ላይ ዝግጁ አሜሪካ እንዲህ ናት ይላሉ። ታላቅ ነገርን ማድረግ እንሻለን ትንግርት ይሆናል ብለዋል ፊል ግሩቺ። በነገራችን ላይ ፕሬዚደንት ትራምፕ ዓለም በሁለተኛው የዓለም ጦርነት ወቅት በናዚ ጀርመን ላይ ድል የተቀናጀበትን 75ኛ ዓመት ሲያከብር ቀዩ አደባባይ ላይ ሞስኮ ወይም ውብ አደባባይ ይባላል ክራስኒ አደባባይ ላይ ተገኝተው ታላቅ ወታደራዊ ትርኢት እንዲመለከቱ ተጋብዘዋል። ሃፒ በርዝዴይ አሜሪካ።
Singing something like this. Listen here. Oh, beautiful life, far spacious skies.
ሰለሞን እንደዘገባው እናመሰግናለን። የኢትዮጵያ አሜሪካውያን የዜጎች ምክር ቤት በማህበራዊ ሚዲያ አማካኝነት ጥላቻን የሚዘሩና ኢትዮጵያውያንን ለማጋጨት የሚሰሩ ግለሰቦችን በአሜሪካ ሕግ ፊት ለማቅረብ እንቅስቃሴ መጀመራቸውን አስታወቁ። የምክር ቤት የሕዝብ ግንኙነት ተጠሪ አቶ አምሳሉ ጸጋዬ ለአሜሪካ ድምጽ እንደተናገሩት በጥላቻ ንግግሮች ምክንያት የሚቀሰቀሱ ግጭቶችን ለማስቀረት ከአሜሪካ ጀምረው በመላው ዓለም እንደሚሰሩ ተናግረዋል። ጽዮን ግርማ ዝርዝር አላት።
በማህበራዊ ሚዲያ ላይ የሚደረጉ የጥላቻ ንግግሮች ለኢትዮጵያ ማህበረሰብ ተግባብቶ መኖር ጠንቅ ናቸውና እሱን ለመቀነስ እንሰራለን ብለዋል የኢትዮጵያ አሜሪካውያን ዜጎች ምክር ቤት አባላት። ዴንቨር ኮሎራዶ የሚገኙትን የምክር ቤቱ የህዝብ ግንኙነት ተጠሪ አቶ አምሳሉ ጸጋይን ስለሆነታው ማብራሪያ እንዲሰጡን ጠይቀናቸዋል። ምክር ቤታችሁ በአጠቃላይ ምንድን ነው የሚሰራው ለሚለው ጥያቄ ምላሽ ይሰጣሉ።
የኛ ምክር ቤት የሚሰራው ምንድን ነው? በኢትዮጵያ ሰው ልጆች ሰብአዊ መብት መከበር፣ ተቻችሎ የመኖር ባህልና ሴቶቻችን ተጠብቀው የዲሞክራሲ ጮራ በኢትዮጵያ ተፈጥሮ ሴቶቻችን ጠብቀን በጋራ እንድንኖር በውጭ ሀገር በምንኖር የውጭ ሀገራትን ህግን ተጠቅመን ከዚህ በፊት እንደምናደርገው ለፖለቲክ ጊዜያቶች መብት በኢትዮጵያ ሲፈጠር ይቁም እንዳልነው ሁሉ አሁንም ዜጋም ለዜጋም ራሱን እንዲተባበቅ ለማድረግ ነው የጀመርነው።
ምን አከናወናችሁ ከዚህ ቀደም እና ደግሞ መቼ ነበር የጀመራችሁት?
ከሶስት አመት በፊት በኢትዮጵያ አሜሪካን ሲቪል ካውንስል HR 128 የሚባል ሪዞሉሽን አጥረቅቀን እንዲጸድቅ አድርገናል በአሜሪካን ምክር ቤት። ከዛም SR 168 የተባለውን አዘጋጅተን በዛ እየሰራንበት እንገኛለን እና በአሜሪካን ሀገር የተለያዩ ሲስተም ውስጥ ገብተን የምንሰራ ሰዎች ነን። በዚህ ተቋማት ውስጥ የኢትዮጵያን አድቮካሲ ኔትወርክ እና ሌሎች አመት ጠቅላላ በአለም
ይህንን የጥላቻ ንግግርን የሚያሰራጩ ኢትዮጵያውያንን በህግ ተጠያቂ ለማድረግ እንቅስቃሴ መጀመራችሁን ነው ይፋ ያደረጋችሁት። እንዴት ነው ይህንን ለማድረግ የተለሳችሁት? ምንድን ነው ናሙናችሁ?
ያየናቸው ነገሮች አሉ ከዚህ በፊትም የነበሩ እና በውጭ ሀገር በተለይ አሜሪካን ሀገር ኖረን በዚህ በዲሞክራሲ ወይም ፍሪ ስፒች አለን ብለን በምንኖርበት ሀገር ላይ ህግና ስርዓትን ተከትለን መኖር ሲገባል ለሀገራችን ያውም ለመጣንበት ማህበረሰብ መልካምን ከመመኘት፣ ፍቅርን ከመመኘት፣ አንድነትን ከመመኘት ይልቅ በብሔር እየተቧደኑ በክልል እየተቧደኑ በግለሰብ እያደረጉ ዜጋን ከዜጋ እንዲባላ የሚቀሰቅሱ የሶሻል ሚዲያ እየተበራከቱ መንጣታቸው ሀገር ይፈርሳል ብለን ስጋት ውስጥ ገብተናል። ትላንት ዜጎች የወደቁለት ትናንትም የፈሰሰበት እና ሌሎች መስዋዕትነት የተደረገባት ሀገር ዛሬ በዚህ በእንዲህ አይነት ነገር ላይ ገብተን ህዝብን መቀጠፍ ለምርት ሆነው ተከስቶ ነገሩ ከማዘን ይልቅ ሳይከሰት መጠንቀቁ አስፈላጊ በመሆኑ ይህንን ነገር መንቀሳቀስና ወደ ህግ ማውስጥ ወስዶ እንዲህ አይነት የሚሰሩ ሰዎችን በግን ይጠየቁ ማድረግ ነው እና በአሜሪካን ሀገር ፍሪ ስፒች እንዳለ እናውቃለን። ያንን ነገር ግን ለመጥፎ ነገር ማዋል የተንቀሳቀሱ ያውም ከዚህ ሀገር ሆነው የዚህ ሀገር ፉል ያላቸው ሰዎች ወደ ሌላ ሀገር ፖለቲካ ውስጥ በመግባት ዘርን ከዘር እንዲጋጭ ሰዎች እንዲገዳደሩ በማድረግ ስራ ላይ መሰማራት የአሜሪካን ህጎች አይፈቅዱም እና ያንን ህግ ተጠቅመን በአሜሪካን ህግ ተጠያቂ እንዲሆኑ ለማድረግ ነው እንቅስቃሴ የጀመረው።
አቶ አምሳሉ ክሱን እንዴት ተመሰረታላችሁ? በማን ላይ ነው የምትመሰርቱት? በዩናይትድ ስቴትስ ነዋሪዎች ላይ ብቻ ነው ተጠይቀዋል። ምላሽም ሰጥተዋል። ዝርዝሩን ለመስማት በእሁድ ምሽት ሙሉ ቃለ ምልልሱን ይጠብቁ። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ።
አመሰግናለሁ ጽዮን ለዘገባው። ወደ ተከታዩ የመጽሔት ርዕስ እናልፋለን። በአማራ ክልል በቅርቡ የተከሰተውን የከፍተኛ የመንግስት ባለስልጣናት ግድያና በክልሉ የሚታየውን ውጥረት ተከትሎ በአካባቢው ሰላምና መረጋጋት ይሰፍን ዘንድ መንግስት የህግ የበላይነትን ማስከበር የመጀመሪያው ኃላፊነት ማድረግ አለበት የሚሉ ምሁራን የነፍስ ወከፍ የጦር መሳሪያ ይዞታና አጠቃቀምን አስመልክቶ ጥብቅ ህግ እንዲወጣ ያሳሰቡ ናቸው። ከአስተያየት ሰጪዎቹ ሁለቱን ያነጋገረችው አስቴር ምስጋናው ተከታዩን አዘጋጅታለች።
አቶ ቺቹ አለባቸው በቀድሞ ባዴን ነባር ታጋይ ናቸው። በአሁኑ ወቅት ደግሞ በሲቪል ሰርቪስ ዩኒቨርሲቲ የሶስተኛ ዲግሪ ተማሪ ሲሆኑ በተለይ ካለፈው 2 አመት ወዲህ በማህበራዊ ሚዲያ በአማራ ክልል ፖለቲካ ላይ ሰፊ ትንታኔዎችን ይሰጣሉ። በቅርቡም ዳገት ያበረታው የአማራው ፍኖት የሚል 700 ገጽ ያለው መጽሐፍ አሳትመዋል። ከሰሞኑ በአማራ ክልል ተከስቶ የነበረውን የፖለቲካው ጥረት ለማረጋጋት መንግስት ያጭርና የረጅም ጊዜ እቅድ አውጥቶ የክልሉን ሰላም ወደ ነበረበት መመለስ ይኖርበታል ይላሉ። አቶ ቺቹ ያጭር ጊዜ እቅድ ብለው ካነሷቸው ነጥቦች ውስጥ ዋነኞቹ ደግሞ የህግ የበላይነትን ማስከበርና የነፍስ ወከፍ የጦር መሳሪያ አጠቃቀም ፖሊሲን በማውጣት ተግባራዊ ማድረግ የሚሉ ናቸው።
የመጀመሪያው መፍትሄ ይሆናል ብዬ ማስበው የህግ የበላይነትን ማረጋገጥ ነው። መንግስታዊ ስልጣንን ተጠቅሞ በሁሉም አካባቢዎች ሁሉም ጉዳዮች በህግ የበላይነት ስር መውደቃቸው ማረጋገጥ አለበት። ለዚህ ያበቃን አንዱ መሰረታዊ ጉዳይ ሰዎች በህግና በስነ ስርዓት ከመናገር እየወጡ በመሰላቸው መናገር፣ የጥላቻ ንግግሮች፣ አጠቃላይ ህግና ስርዓትን ከማክበር ይልቅ በራስ መንገድ የመሄድ ጉዳይ በእነዚህ አንድ ሁለት ዓመታት እየተጠናከረ ነው ማለት ትንንሽ የሚመስሉ ግን አደገኛ መርዞችን ዲዮችን በይሉንታ ማለፍ አንዱ ከህግ የበላይነት ጋር ተያይዞ የሚታየው ጥብቅ የሆነ ግልጽነት የተሞላበት የትጥቅ ፖሊሲና የህግ ማዕቀፍ እንዲኖር ማድረግ አለበት መንግስት መፈቀዱ ላይ ብዙ ችግር ላይኖር ይችላል ግን ለማን የተፈቀደው ተፈቅዶለት በእጁ ያስገባው ሰው መሳሪያው እንዴት እንደሚጠቀምበት ስልጠናና ትምህርት አግኝቷል ወይ ጥፋት በፈጸመ ጊዜ ይህ በህጋዊ መንገድ የገዛው መሳሪያ ከሱ ተነጥቆ ወደ መንግስት እንደሚበጋባ ግልጽ ነው ወይ ስለዚህ የትጥቅ ጉዳይ ማህበራዊ ሚዲያ ላይ ጽፋለሁ የወቅቱ አንገብጋቢ ጉዳይ ነው ግልጽ የሆነ ህዝቡ ያወቀው ህዝቡ የተረዳው የትጥቅ ፖሊሲ ሊኖር ይገባል የመሳሪያ ተቃቀም ፖሊሲ ማለት ነው ይሄ መንግስት መሳሪያ ሊሆን ይችላል የግለሰቦች ሊሆን ይችላል ቁጥጥር መደረግ አለበት ተደራጅቶ ለሰላም መዋል መቻል አለበት ከዚህ አኳያ መንግስት እንዲህ አካላትን ሰብስቦ የማደራጀት የማሰልጠን ህጋዊ ማዕቀፎችን የማሳወቅ ኃላፊነትም የመንግስትና የጸጥታ አካላት ይመስለኛልና ህግ ማስከበር እንዲህ አይነት ጉዳዮችን ሁላ መልክ ከመሰረት ጋር መያያዝ አለበት ከዚህ ተነጥሎ የሚከበር ህግ
የረጅም ጊዜ ቅድ ብለው ካነሷቸው የመፍትሄ አቅጣጫዎች ደግሞ የወጣቱን የሥራ አጥነት ችግር መፍታት ነው ይላሉ።
ወጣቱን ሰላም እናስከብር የህዝብ አንዳንድ ጥያቄዎችን መልስ ዝሩ ልማቱ ካልቀጠለ ዋጋ የለውም። በተለይ የወጣቶች የሥራ ድል ጉዳይ መፍትሄ ካላገኘ ሥራ የሌለው ወጣት ይሄንን እንዳንድ ሥራ ወስዶ ሲያራግቡ ሊሆን ይችላል። ስለሆነም ህግ ማስከበር የትጥቅ ፖሊሲያችን ጉዳይ እንዳለው ነው የህዝብን ጥያቄዎች መመለስ እርግጥ አንዱ የልማት ጥያቄ ነው የህዝብ ጥያቄ በተለይም ለስራ እድል ፈጠራ ወጣቶች ስራ አግኝተው ዳቦ በልተው ስራ ላይ የሚውሉበትን መንገድ መንግስት በተቻለው መጠን ብቻውን የሚዘልቀው ነገር አይደለም ማህበረሰቡ ባለሀብቶች በዚህ በልኩ እንዲስተማሩ የመጨረሻው ማማረግና ትልቁም ይሄ ይመስለኛል።
አቶ ጌታቸው ወንድም የህግ አማካሪና ጠበቃ ናቸው። አሁን በአማራ ክልል ያለው ነባራዊ ሁኔታ መልክ ለመቀየር ዋነኛው መፍትሄ መንግስት ለህግ የበላይነት ትኩረት ሊሰጠው ይገባል ባይናቸው።
መንግስት ከምንጊዜውም በላይ በጣም ረጅምና ተከታታይነት ያለው ስራ መስራት አለበት። ይሄ ምንድነው? የህግ የበላይነት መከበር አለበት። አሁን በጥርጣሬ የተያዙ አሉ። እነሱን በተገቢው ጊዜ ለፍርድ አቅርቦ የህግ ውሳኔ እንዲያገኙ ማድረግ አለበት። ወጣቱንና ሌሎችን የህብረተሰብ ክፍሎችንም በየቦታው ውይይት ማድረግ ቢቻልና መነጋገር ቢቻል ያው ሁሉም ጉዳቱ መነሻውም መድረሻውም መጨረሻውም የራሳችን የህብረተሰብ ጉዳት ስለሆነ ሰከን ባለ መልኩ ተነጋግረን ማለፍ ካልቻልን ወደ አስቸጋሪ ሁኔታ ውስጥ መንገባ ይመስለኛል። ከፌደራል መንግስቱ ጋርም በመነጋገር ሁኔታው የመጨረሻን እስኪያርግና ወደ ነበረበት ሁኔታ መመለስ እስኪቻል ድረስ ከምንጊዜውም በላይ ትኩረት ሰጥቶ በዚህ በጸጥታው ጉዳይ ቢሰራ ጥሩ ነው ላልኩኝ።
በመጨረሻ ማቶቹ ለአማራ ወጣቶችና ህዝብ ያስተላለፉት መልእክት አንድነቱን ማጠናከር እንዳለበት ነው የተናገሩት።
ይህንን ድክመታችንን ይህንን ችግራችንን ደግሞ ሌሎቹ እንደሚዝናኑበት እንደበቁ አቃጣሚ እንደሚወስዱት አውቆ የአማራ ህዝብና የአማራ ወጣት ራሱን ማደራጀት ራሱን በህግ ጥላ ስር አድርጎ ይክልሉ ሰላም ለማትና ዲሞክራሲ መጠበቅ ይኖርበታል። ከዛ ውጭ ዚም ዘም ዘም ነገር ሲነሳ በሌሎቹ ላይ ተቀሰር መፍትሄ አላመጣም እስካሁንም ድረስ የለም ይያልኩ አይደለም ችግር አለ ግን ዋንኛው ውስጣችን ላይ ማመቻለልበት እንዲያ ለማድረግ ደግሞ አንድነት በጣም አስፈላጊ ነው። በተለይ ወጣቶቻችን አንድነት ከመቼውም ጊዜ በላይ እንጠናከር አለበት።
አሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይልሳት ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምጽ ሬዲዮ ጣቢያ ስርጭት ነው።
አትላንታ ጆርጂያ ላይ ኢትዮጵያውያንና ትውልደ ኢትዮጵያ አሜሪካውያን ለነገሩ ከካናዳና ከአውሮፓም የሚገቡ አሉ። አመታዊውን ክብረ በዓላቸውን ተያይዘውታል። ሰሞኑን የኳስ ግጥሚያዎች፣ የባህል ትርኢቶች፣ ትውውቅ፣ ምግብና መጠጡ፣ ሥራን ማስተዋወቁ፣ ንግድና ልውውጡ ወትሮ በዚህ ሰሞን ይደራል። ለነገሩ እንደ ጥምቀትም ነው አሉ። ይህ የኢትዮጵያውያን የስፖርትና የባህል ፌዴሬሽን አመታዊ ፌስቲቫል ሎሚ ቢጤ በኪሱ ቋጥሮ አደባባይ ብቅ የሚል አይጠፋም ይላሉ። እዚያ ሜዳ ላይ ተወጥነው የደሩ ጎጆዎች የሆኑ ብዙ ናቸውም ይባላል። ለማንኛውም አዲሱ አበበ እዚያው ነው ካሉላ ጋር ማምሻውን ሲነጋገሩ ነበር።
ሰሞኑን እንዳደረግነው ሁሉ መሰንበቻውን ኢትዮጵያውያን ከተሰባሰቡበት ቀይ ነው ምንዘልቀው የሰሜን አሜሪካ ኢትዮጵያውያን ስፖርትና ባህል ፌዴሬሽን አመታዊ ፌስቲቫል ዛሬም ቀጥሏል በአትላንታ። ስነ ስርዓቱን በመከታተል ላይ የሚገኘው ባልደረባችን ለምሽቱ በቀጠሮ ተመልሷል። በስልኩ መስመር ላይ ነው። ሰላም አዲሱ እንደምናመሸ።
ሰላም አሎላ እንደምናመሸ። አድማጮቼም እንደምናመሻችሁ ተነጣታችሁ።
የኳሱ ውድድር ረፈድ ብሎ እንደሚጀምር አውቃለሁ። የተማማቀ ይመስላል ለሁሉም። እስኪ በትላንትናው ምሽት ካቆምንበት እንቀጥል። የእግር ኳሱን ውድድር በተለይ የሚመለከተው ምን ይመስላል?
መልካም። ዛሬ አምስተኛ ቀን ላይ ነው አሎላ ያለነው። ከኳሱ ጀምረን ኳሱን ተከትለው ከስቴት ስቴት ህዝብን ፍለጋ ስለሚዘዋወሩ ተንቀሳቃሾች እናወራለን። ከኳሱን ጀምር ዛሬ 16 ውድድሮች ይካሄዳሉ። አይገርምም? 8 ተከፍለው
ትልቅ ይመስላል።
አዎ፣ ለምን ህዝቡ አይለያይባችሁም ይብዬ የስፖርቱን ውድድር የሚያስተባብረው ተካልኝ ኃይለ ማርያምን በጥቅል ስሙ ብዙ ስፖርተኛ በሚያውቀው ሻፍን ጠይቄያለሁ። እንደዚህ ብሎኛል። ዛሬ የመጨረሻ ቀን ነው። ወደ ዋንጫ ለማለፍ የሚለይበት ቀን ስለሆነ ተመሳሳይ ሰዓት ሁለቱም ሜዳ ላይ በተመሳሳይ ሰዓት እንዲጫወት ነው። ምክንያት የራሱን ውጤት የመጀመሪያው ካወቀ መውደቁን አንዱ ለአንዱ እየለቀቀ አይነት ችግር የተደጋጋሚ ስለነበረ ያን ለማስወገድ አንዱ የአንዱ ውጤት አያውቅም። ተመሳሳይ ሰዓት አንድ ምድብ ያሉ ሁለት ሜዳ ይጫወታሉ። ህዝብን አይከፋፍልም ላልክ ህዝቡ መጀመሪያ የየራሱ ቲም አለው። ቲሙን የሚደግፍበት ሄዶ እዛም ሞቅ ያለ ነው፣ እዚህም ሞቅ ያለ ነው። ተመልካቹ የራሱ የመምረጥ እንትኑ የተጠበቀ ነው። የተሻለ ጨዋታ ያስደስተኛል፣ ያረካኛል፣ ይህን ባይሻለን የሚለው ወደዛ መሄድ ይችላል። እኛ ግን ይህን አንዱ ለአንዱ ሳይደክም መላቀቅም የተለያዩ ችግሮችን ለማስወገድ ስንል በተመሳሳይ ሰዓት እኩል ሰዓት ነው የሚጀምሩት፣ እኩል ሰዓት ነው የሚጨርሱት። ውጤቱን መጨረሻ ላይ ነው የሚታወቀው። አንዳንድ ቲሞች አራቱም የማለፍ እድል ይኖራቸውና መጀመሪያ የተጫወቱ አንድ ሜዳ ከሆነ የግድ አንዱ መጀመሪያ መጫወት አለበት። አንዱ መጀመሪያ ተጫውተው ሁለተኛው ሊለቅ ይችላል። ያን ለማስወገድ ስንል
መልካም። ዋናውን እግር ኳስ ውድድር የሚመለከተውን አጋርተህናል አዲሱ። ይሄ ምናልባት ከምንገምተው በላይ ይመስላል። 16 ውድድሮች በአንድ የሚካሄዱበት በሁለት ሜዳ ተከፍለው፣ ትላንት ስጋትን የገለጽከው የሚፈለገውን ያህል ህዝብ ወደ ኳስ ሜዳዎቹ ያለመምጣቱን አያካብደው ይሆን አዲሱ?
ምናልባት እሱ እንደሚለው ህዝቡ የሚፈልገውን ቡድን ያውቃልና ወደሚፈልገው ቡድን ይሄዳል ነው የሚለኝ። ነገር ግን አሁን እኔ የሰሌ ቡድን የኔ ነው አይደለም፣ ጥሩ የሚጫወቱትን ሁሉንም ማየት እፈልጋለሁ። ግን አንዱ እዚህ አንዱ እዛ ሲሆንብኝ የትኛው ጋር ልሆን ብዬ እቸገራለሁ። እና እንዲህ የሚቸገሩ ሰዎች ይኖራሉ፣ ያካብደዋል። በእርግጥ ግን እንግዲህ ምክንያት አላቸው ደግሞ እነሱ።
ቀኑን ማራዘም አይችሉም፣ የቀራቸው ቀንም ጊዜውም አጭር ነው። ለሁሉም መልካም። የስፖርቱን ውድድር ውጤቶች በነገው ምሽት ዝግጅታችን ይዘህልን ትመጣለህ። ታዲያ የእግር ኳሱን ያህል አዲሱ ብዙዎች የሚከታተሏቸው የተለያዩ ማህበራዊ እንቅስቃሴዎች፣ ተቋማት፣ ድርጅቶች በቀደመ ዘገባ እንዳመለከትከን ይሄን ጊዜ ምክንያት አድርገው ይመጣሉና ለዛሬስ የትኛው ማህበር የትኛው ስብስብ እንቅስቃሴ አለ?
ቢያንስ ዛሬ ሐሙስ ለምሳሌ ወደ 6 የሚሆኑ ስብስቦች ይካሄዳሉ። ሁለቱን ለናሙና ላንሳለን። ህዝብን ፍለጋ ስብስቡን ምክንያት አድርገው ከሴት ሴት የሚንቀሳቀሱ አካላት አሉ። አንዱ የቀድሞ የኢትዮጵያ አየር ኃይል ዓለም አቀፍ ህብረት የሚባል ነው። ዛሬ 10 ከቀኑ ጀምሮ ማለት ነው ዝግጅት ይኖረዋል። ያንን በሚመለከት ደግሞ ሊቀመንበሩ የመቶ አለቃ አስናቀ በለጠ
ከዚህ በፊት ለአራት ዓመታት በተከታታይ የዚህን የሰሜን አሜሪካውን የእግር ኳስ ፌዴሬሽንን በመከተል ያው የኢትዮጵያ ህዝቦች የሚሰባሰቡበት ቦታ ላይ እኛም የአየር ኃይል የቀድሞ ባልደረቦች እንገኛለን። ከየክፍለ ዓለማቱ የሚመጡ አሉ። በዚህ አካባቢ በዚህ ዙሪያ ላይ ደግሞ የኛ አሁን የገለጽኩት ይሄ ህብረት የአየር ኃይል ቀን የሚል ሁልጊዜ በጁላይ 4 ቀን እናዘጋጃለን። ከየቦታው የመጡ ለሀገራቸው አገልግሎት የሰጡ የኢትዮጵያ አየር ኃይል ማህበር አባላቶችን እንደዚሁ ሳንደርስባቸው ለሀገራቸው አገልግሎት እየሰጡ ያጠፉትን በዚህ አጋጣሚ የዚህ ቀን ሰዎች ሰባስበን ጠርተን እነሱን አንዳንድ የምስጋና ነገር ለመስጠት ነው ይሄንን ነገር የጀመርነው እና በሰሜን አሜሪካ በአራት ስቴቶች ውስጥ የስቴቶች ማህበራት አሉ። ይሄኛው ግን ዓለም አቀፍ የሆነ ሁሉንም በአንድ ኔትወርክ ለማገናኘት ለልጅ ልጆቻችን ታሪክ እንደዚሁ በመሀሉ እየተቋረጠ እንዳይቀር ለማድረግ ታስቦ የተደረገ ስብስብ ነው።
መልካም። አዲሱ ሁለቱን ለናሙና ያህል ምርጠህ ነበረ። ከቀድሞ የኢትዮጵያ አየር ኃይል ማህበር አባላት እንቅስቃሴ ሌላ ሁለተኛው ምን ይሆን?
ሁለተኛው ደግሞ የኪነ ጥበብ ምስረታ፣ ሌላው አንዱ የኳሱ ስብስብ ወደ አትላንታ ያመጣው ዝግጅት ነው። ምን ልታደርጉ ነው ዛሬ? እነማን ገጣሚያን እነማን ተያኒያን ይገኛሉ ብዬ የኛይቱ ልበላት እንጂ ከዲሲ ስለሆነች የጣይቱ ማዕከልን መስራች አለምጣ ያውዳጁን አናግሬያታለሁ።
በዚህ በአትላንታ ከተማ ይሄንን የስፖርት ፌዴሬሽኑን ዝግጅት አስመልክቶ አትላንታ ውስጥ የሚኖሩ ወጣት ገጣሚያንና የሲኒማ ጥበብ ባለሙያዎች አንድ ሐሳብ አቀረቡልኝ። ያ ሐሳብ ምንድነው? የኢትዮጵያ የኪነ ጥበብ ማህበረሰብ ከመላው ሰሜን አሜሪካን ከሌላው በትልቅ ደረጃ ለመመስረት ይሄንን አጋጣሚ ተጠቅመን ለምን ስብሰባ እንጠራም በሚል ሲያማክሩኝ በጣም ነው ደስ ያለኝ። እና ቀና መንፈስ ነው፣ ተገቢ አስተሳሰብም ነው። እኔም ይሄንኑ ድጋፌን ገለጽኩኝ። በዛም ሳቢያ ዛሬ በደብረሲ የሚካሄድ ከመላው ሰሜን አሜሪካ የተውጣጡ ከዛም አልፎ ከኢትዮጵያም የመጡ እንደነ መጋቢ አዲስ ይገኛሉ። ከኦክላንድ ፕሮፌሰር አድኛውም ይመጣል። ወጣቱ ገጣሚ በእውቀቱም አብሮ ይሳተፋል። ብዙ አንጋፋ ብዙ ወጣት ገጣሚያን፣ የስነ ጽሁፍ ሰዎች፣ የሲኒማ ጥበብ፣ የሙዚቃን ባለሙያዎች አሉበት። ትልቅ ስብስብ አዘጋጅተዋል። በጣም ጥረት አድርገው ሰፊ ድግስ ነው የሚካሄደው። ይህንን ማህበር ለመመስረት ነው ዋናው አላማ።
መልካም። አዲሱ በርከት ያሉ እንቅስቃሴዎች የሚካሄዱበት እለት ነው። የእግር ኳስ ጨዋታውንም ሆነ ማህበራዊ እንቅስቃሴዎቹን አሳይተናል። ነገ ትልቁ ቀን ነው። የኢትዮጵያ ቀን ምን ይመስላል? በልዩ ስሜት እንደሚጠበቅ እናውቃለን። ነገ መልሰን እናገኛለን። ምናልባትም ከስነ ስርዓቱ ቀደም ብሎ ነው ስናገኝ። ለሁሉም መልካም ጊዜ፣ መልካም ቆይታ። አዲሱ
ዜር ይስልኛል። ሁላ ሰላም አንችልኝ።
አመሰግናለሁ አዲሱንና አሉላን። ባህልና ማህበረሰብ።
በአዲሱና በአሉላ ምልልስ ወደ ሰማነው የሰሜን አሜሪካዊ ኢትዮጵያውያን የስፖርትና የባህል ፌዴሬሽን ዓመታዊ ፌስቲቫል የዘንድሮዋ አስተናጋጅ የአትላንታ ከተማ ስነ ስርዓት ሌላው ባልደረባችን ሀብታሙ ስዩሙም መቅረጸ ድምፁና ምስሉን ይዞ እነሱን አዲሱን ተቀላቅሏል። የምሽቱ ባህልና ማህበረሰብ ሶስት ቅንብሮችን አድርሶናል።
በምዕራባዊው ዓለም ታዳጊዎች እየተዝናኑ ሩቅ እንዲያልሙ ለማስተማሪያነት ከሚውሉት የኪን ዘርፎች አንዱ የድንቃይ ምስሎች መድብል ወይም ኮሚክ ቡክስ ነው። በእነዚህ መጽሐፍት ውስጥ የሚሳሉ ልዕለሰብ ገጸ ባህሪያት አዋቂዎችን ሳይቀር ይማርካሉ። መሰል መጽሐፍትን ለኢትዮጵያውያን በማዘጋጀት ላይ ያለን ወጣት ሀብታሙ ስዩም አነጋግሯል።
ስራ ደበበ ባላለው እዚህ መጣየት ነው። ኮሚክ ቡክ ማለት የልጆች ልቦለድ ትረካ እንደ ባትማን፣ ሱፐርማን፣ ስፓይደርማን መጀመሪያ ሲጀመሩ በመጽሐፍ ኮሚክ ቡክ የሚባሉ መጽሐፎች ስዕላዊ ልቦለድ ትረካ ተጽፎ ከዛ ነው ወደ ሙቪ የሚቀየሩት። እና ልክ እንደነሱ እኛም በራሳችን አይነት የኢትዮጵያ ጀግና የኢትዮጵያን ዩ ኖ ሂስትሪና ሚቶሎጂ የሚጠቀም የኛን ቫልዩ የሚያሳይ አዲስ ፈጠራ ጀምበር በሚባል ካራክተር ጀምበረናል። የምናየው ጀምበር አሁን ጀምበር ስሙ ቢሆንም የእውነት የምንከታተለው የአማኑኤል ጥላሁን የሚባል ልጅን ትራንስፎርሜሽን ነው ወደ ጀምበር። አማኑኤል ተማሪ ነው። ጀስት ግራጁዌት አድርጎ አዲስ አበባ ዩኒቨርሲቲ ተመርቆ ስራ ለማግኘት እየጣረ እያለ የሆነ ነገር ያገኛል እና ህይወቱን ይቀይረዋል። ኃይሎች ይሰጠዋል። ከተፈጥሮ የተለየ ኃይሎች ማለት ነው። ጥንካሬ፣ የበረራ ችሎታ እና የተለያዩ ነገሮች ይሰጠዋልና አዲስ አበባ ውስጥ ሆኖ እንደዚህ አይነት አቢሊቲዎችን ማግኘት እንዴት ህይወት እንደሚቀይረው ነው የምንከታተለው። በልጆቹ ላይ ወይ በወጣቶቹ ያለው ሪአክሽን ኢዝ ቬሪ ቬሪ ፖዚቲቭ። ወላጆቹ የሚያዩትና ይሄን ያልተለመደ ነገር ሃይማኖት ጋር የማይገናኝ ነው እንዴ ምንድነው ብለው ስለሚጠራጠሩ ልጆቹን ይወስዷቸዋል። በጣም ቆንጆ መንፈስ ያለው ሁኔታ ነው። መለቃቃቱ ራሱ ድሮ በእኛ ጊዜ ማሞቂሎ የሚባል ሌሎችም ተረቶች ነበሩ እና ያ ተረት ምን ጊዜም አይረሳኝም። የአሁኑ ዘመን ደግሞ ከፈረንጆቹ በለየት ባለ ሁኔታ ልጆቻችን የራሳቸውን ባህል የሚይዝ ስሙም የኢትዮጵያዊ ይመስለኛል እዚህ ላይ ያለው እና ይሄ በእውነት መበረታታት ያለበት ነው እና ይሄንን እነሱ ይሄ ስፓይደርማን የሚባለው ሱፐርማን የሚባለው መተካት ያለበት ነገር ነው።
ደስ ያለኝ መጽሐፍ ከዛ መጽሐፉ ላይ አሰራራቱ ነው እንዴት እንደጻፈው ጽሁፎቹን ነው ይወደዱ።
የቡክስቶር ኦነሮች ጋር አብሬ ብሰራ በጣም ደስ ይለኛል። እንደዚህ አይነት ፊክሽን መጽሐፎች በአብዛኛው እንደውም አይገኙም። ብዙ መጽሐፍ የሚያጠቁረው ሆልድ የሚያረጉት ቡክስቶር ኦነሮች ፖለቲካል የሆኑት ስለሆነ እንደዚህ አዳዲስ መጽሐፎችን የሚያግዙ የሚረዱ ሰዎች በጣም ያስፈልጋል። እኛ የደረስንበት ቦታ ይሁን ወደ ሌላ ቦታ ለመድረስ
ለመሆኑ የፌስቲቫሉ ታዳሚዎችስ ምን ይላሉ? ሀብታሙ ከተለያዩ የዩናይትድ ስቴትስ ከተሞች የገቡ ኢትዮጵያውያንን ተዘዋውሮ ጠይቋል።
ለምድር በጽነው ለሰው ዘር መገኛ ደጋም ነው ሀበሻ በፍጥረት አንደኛ።
ሰገር ታደሰ ይባላል። እዚህ የተገኘ ነው ኢትዮጵያ ፌስቲቫል ምክንያት በማድረግ ነው። እኛ የምንሸጠው እንደምትመለከቱት መስቀሎችን፣ በእጅ የተሳሉ የብራና ስዕሎችን፣ የእጅ ጌጣጌጦችን፣ የተለያዩ የሀገር ባህል ልብሶችን ነው እየሸጥን ያለ ነው ማለት ነው። በቅናሽ ዋጋ የሀገርን ባህል በማስተዋወቅና የሀገርን ባህል በመሸጥ ላይ እንገኛለን ማለት ነው። ከትላንት ወዲያ ጀምሮ እየሰራን ይገኛል። በጣም ደስ የሚል ሁኔታ ነው። ይሄ ባህል ለሁላችን ነው። አንድነታችንን ኢትዮጵያ ሀገራችንን አንድ የምናደርግበት እኛ ኢትዮጵያውያኖች የምንሰባሰብበት ትልቅ ፌስቲቫል ነው።
ስሜ ዘራ ያቆብ ዘውዱ ይባላል። የመጣሁት ከቨርጂኒያ ነው። የኢትዮጵያን ቶርናመንት የሚካሄድበት ነው፣ የእግር ኳስ ቶርናመንት። ያው በጣም ደስ የሚል ፕሮግራም ነው። ያው እንገናኛለን፣ ሁላችን የተፋፋ ሰዎች፣ በጣም ብዙ ሰው፣ ኢቭን ታዋቂ ሰዎችን ከዚህ በፊት ትምህርት ቤት የምናውቃቸውን፣ ሃይ ስኩል ኤሌመንተሪ የምንተዋወቀች ሰዎች ሁሉ የተገናኘንበት ነው እና ደስ የሚል ገጠመኝ ነው የገጠመኝ። እኔ እዚያ ስመጣ የመጀመሪያ ነው። እኛ አካባቢ ምንድነው ባጭር ጊዜ ውስጥ ነው ሰዎች እንገናኝበታለን፣ ባህላችን እናስተዋውቃለን፣ at the same time ስራም እንሰራለን። ያው እግዚአብሔር ይመስገን ከመጡት ሰዎች አንደርስታንድ ስለሚያደርጉን ሰርተን የተወሰነች ነገር ይዘን እንሄዳለን። ለሌሎችም ሰዎች ደግሞ ሰርቭ እናደርጋለን። ለምታየው አየሩ በጣም ሞቃት ነው። ጋዛው አይፈልጋል ሰው የሚበላ ነገር ነው። ተሰባስቦ እዚያ አካባቢ ምግብ ቤት ስለሌለ ታዲያ ሞ ዙሪያ አበሻ የሚፈልገው አይነት ምግብ የለም እና እኛም እናዘጋጀ አበሻ ምግብ ነው።
ስሜ አለም ይባላል። የምሰራ እንደምታይ አራዳው ቤት ይባላል። እኛንም ጎበኙት ኢትዮጵያውያን ይመጣሉ። የተጠፋፋት ይገናኙበታል። እንደውም ይመጣሉ። ይሄ ለየት የሚያደርገው ኢትዮጵያውያኖች የኢትዮጵያ ባህል ላይ ኢትዮጵያውያን ይመጣሉ።
እኔ በቀድሞ የፖሊስ ሰራዊት አባል ነኝ። ሻለቃ አንበሳ ሆራ እባላለሁ። የቀድሞ የኢትዮጵያ የሀገር መከላከያ እና የፖሊስ ሰራዊት ማህበር ሰብሳቢ ነኝ። እንደሚታወቀው እንግዲህ የቀድሞ የሀገር መከላከያ እና የፖሊስ ሰራዊት የኢትዮጵያን ዳር ድንበር በመጠበቁ በኩል የሚታማ ሰራዊት አልነበረም። ግን እቺን ድንግል አገር ጠብቆ ደሙን አፍሶ አጥንቱን ከስክሶ ለዚህ ትውልድ አስረክቧል። እንደሚታወቀው ይሄ መጠነኛ ማስታወቂያ ነው። እዚህ የማይመጣ ኢትዮጵያዊ የለም። ከህፃን እስከ ትልቅ አዋቂ ድረስ ይመጣል። ይሄንን ሲያይ ምንድነው ብሎ መጠየቁ አይቀርም። ወደፊት ግን በጽሁፍ በመጽሐፍ መልክ የዛን ሰራዊት ጥንካሬና ድካሙን ሳንለውጥ ሳንቀይር ሐቁን ለኢትዮጵያ ሕዝብ ለማሳወቅ ለትውልድ ለማሳወቅ እየተዘጋጀን ነው። ለጊዜው ግን ይሄንን እዚህ የመጡ ኢትዮጵያውያኖች እንዲያውቁት ለማድረግ ብቻ ነው የምንጠቀምበት። ወደፊት በስፋት እናስተዋውቃለን ብለን ተስፋ እናደርጋለን።
ሀብታሙ እንደዘገባው እናመሰግናለን። አሁን ደግሞ ስለ ኢትዮጵያ ዳያስፖራ ትራስት ፋንድ የተቀናበረ ዝግጅት አለን።
በኢትዮጵያ ዳያስፖራ ትረስት ፈንድ ላይ ንግግር ይዘናል። የኢትዮጵያው ቢሮ የህዝብ ግንኙነት ኃላፊ ወይዘሮ ሃና አጥናፉ የፈንዱን የዋሽንግተን ዲሲ፣ ሜሪላንድ እና የቨርጂኒያ ቻፕተር ሰብሳቢ ወይዘሮ ብርሃኔ ቤካ ገለቶ ኢትዮጵያውያኑ ለወገኖቻቸው ልቦናቸውን እንዲከፍቱና እጆቻቸውን በየዕለቱ እንዲዘረጉ እየጠየቁ ናቸው። ሰሞኑን አትላንታ ጆርጂያ ናቸው። ሁለቱንም አነጋግሬ ያለሁ ወይዘሮ ብርሃኔ፣ ወይዘሮ ሃና ጤና ይስጥልኝ።
ሰላም ጤና ይስጥልኝ።
ወይዘሮ ሃና በቅድሚያ እንኳን ወደ ዋሽንግተን ዲሲ መጡ። ወይዘሮ ብርሃኔም እንዲሁ እዚህ ብዙ ስራ እየሰሩ የቆዩ ነውና ሰው ምናልባት ብዙ ነገር ከሁለታችሁም መስማት ሳይፈልግ አይቀርም። እስቲ ወይዘሮ ሃና ከርሶ ልነሳና ለምን መጡ ወደ ዋሽንግተን?
በጣም አመሰግናለሁ አቶ ሰለሞን። ዛሬ ነው የገባሁት፣ ከአዲስ አበባ ነው የገባሁት።
ዛሬ ማለት
አርብ ጠዋት ገብቼ ያው ከሁለት ሰዓት እንደዚህ በኋላ ነው ከአንተ ጋር አሁን የተገናኘ ነው እና ለሰጠኸኝ እድል ከልብ አመሰግናለሁ። ዋና የመጣ ነው የኢትዮጵያ ዳያስፖራ ትረስት ፈንድን ለማስተዋወቅ ነው። የኢትዮጵያ ዳያስፖራ ትረስት ፈንድ ባለፈው ሐምሌ ነሐሴ ላይ በክቡር ጠቅላይ ሚኒስትሩ የተቋቋመ ነው። ከእያንዳንዱ በየቀኑ ከምጠጡት ማኪያቶ ላይ $1 ለወገናችሁ እርዱ ብለው በጠየቁት መሰረት ይህ የትረስት ፈንድ ተቋቁሟል። እሱን አሁን አትላንታ ላይ በሚደረገው አሜሪካ ውስጥ በሚደረገው የእግር ኳስ ጨዋታ ላይ በበለጠ ለማስተዋወቅ ነው ዛሬ ገባሁት። የሚሰሩ ቅድመ ሁኔታዎች ስላሉ እነሱን ለማድረግ ነው ቀድሜ የመጣሁት።
ለመሆኑ አሁን በምን ሁኔታ ላይ ይገኛል አዲስ አበባ ላይ ያለው ዝግጅት የትረስት ፈንዱ?
ትረስት ፈንዱ ያው በሂደት ነው እየተሰራ የነበረው። መጀመሪያ ትረስት ፈንዱን ለማቋቋም የአማካሪ ምክር ቤት ብለው 17 ሰዎችን ክቡር ጠቅላይ ሚኒስትሩ ሾመው ነበረ። እነሱ አሜሪካን ሀገር ፍሬንድስ ኦፍ ኢዲቲኤፍ ብለው የኢትዮጵያ ዳያስፖራ ትረስት ፈንድ ጓደኞች ዳያስፖራዎች በውጭ ሀገር የሚኖሩ በሀገር ውስጥ የሚኖሩ ብለው የመተዳደሪያ ደንቡንና ሕጉን ሲሰሩን የኖሩት ፈቃዱንም በዛው መሰረት አውጥተዋል። ከዛ በማስከተል አዲስ አበባ ውስጥ ሴክሬታሪያት ተብሎ ኢዲቲኤፍ ሴክሬታሪያት ተብሎ ዋናው ስራውን አገልጋዮች የሆኑትን 3 ሰዎች መርጠው ስራው መሰራት ተጀምሯል።
ጽህፈት ቤቱ ማለት ነው?
ጽህፈት ቤቱ አዲስ አበባ ላይ ነው ያለው። ትክክል ነው። ሙሉ ሰዓት የምንሰራ 3 ሰዎች እዛ አለን። እነዛ ሰዎች ያን እየሰራን እያለ በመሀል ደግሞ ያ ቦርድ ኦፍ ዲሬክተርስ የምንለው የዳይሬክተሮች ቦርድ ተቋቁመዋል፣ ተዋቅረዋል። በመጨረሻው ላይ ያለፈውን 1-2 ወር ይሄን ነው ሰፋ ባለ ሁኔታ ስንሰራ የነበረው። ይሄ ቦርድ ኦፍ ዲሬክተርስ ከተቋቋመ በኋላ ምን ምን ላይ ነው መስራት ያለበት፣ የትኩረት መስኮቻችን ምን ላይ ነው መሆን ያለባቸው፣ ምን እናስቀድም፣ መተዳደሪያ ደንባችን ምንድን ነው መሆን ያለበት፣ እንደዚህ የሚሉ የኮሚኒኬሽን ስትራቴጂ ህዝቡ ጋር ለመገናኘት
የግንኙነት ስልት ማለት ነው።
ልክ ነው። እነሱን ምን ላይ እናውል በሚል የተለያዩ ነገሮች ለባለድርሻ አካላት በቂ ግንዛቤ ማስጨበጥ ይኖርብናል። ከፍተኛ ፋይዳ ላዘሉ ፕሮጀክቶች ትግበራ የሚውልበትን ያሰራር ሂደት መቀየስ ይኖርብናል። ለትረስት ፈንድ የሚቀርቡ የፕሮጀክቶች ነው ይሄ ፕሮፖዛል የምንላቸው የሚመዘኑባቸው መስፈርቶች ምን ምን መሆን አለበት፣ እንደዚህ በሚል ከዳይሬክተሮች ቦርድ ጋር ሰፊ ውይይት ለሶስት ሳምንት ያህል ተደርጎ ነበረ። እነዚህ የዳይሬክተሮች ቦርድ እንግዲህ 11 ናቸው። አንዱ ገና አልተሾመም። 5 ከዲያስፖራዎች ነው የሆነው። 3 ከሲቪክ ማህበራት የምንላቸው ናቸው። እንደ ወጣቶች፣ ሴቶች፣ ከተለያዩ ኢትዮጵያኖች የተወጣጡ ነው የሚሆኑት። 3 ከመንግስት ተወካዮች ናቸው። ግን እነዚህ 3 የመንግስት ተወካዮች በቀጥታ የሚሆን በተዘዋዋሪ ከዲያስፖራው ጋር ግንኙነት ያላቸው እና ፈንዱን ከሌሎች ከሚመለከታቸው የሴክተር መስሪያ ቤቶች ጋር በመወያየት እና በመናበብ እንዲሰሩልን የምንፈልጋቸው ናቸው። አንዱ የወጣት ገና አልተሾመም። ለጊዜው ከአስሩ ጋር ሆነን በቅርበት እየሰራን ያለ ነው።
ወደ ወይዘሮ ብርሃኔ ቤካ ደግሞ እስቲ ዞር ልበል። እናንተስ ምንድን ነው እያደረጋችሁ ያላችሁት በዳያስፖራ ካለው ኢትዮጵያዊ ጋር ወይም ትውልድ ኢትዮጵያዊ ጋር?
ያው እኛ እንግዲህ ከተቋቋምንበት ጊዜ ጀምሮ፣ ጥሪው ከቀረበልን ጊዜ ጀምሮ የቻልነው በቤተሰብም፣ በጓደኛ፣ በኮሚኒቲም፣ በእምነት ተቋማትም የጥሪው ምላሽ እንዲሆን መጀመሪያ ያው ከማዋጣት ነው የጀመርነው። ቀጥለን ደግሞ በህጋዊ መንገድ ኢትዮጵያን ዲያስፖራ ትረስት ፈንድ በአሜሪካ ህግ መሰረት እንደነን ፕሮፊት ሬጂስተር አድርጎ ሊጋል ኢንቲቲነቱ ሲታወቅና ካገኘ በኋላ ደግሞ ቻፕተር ያቋቋማል። ህጋዊ ካገኘ በኋላ ቅርንጫፉን ወይም ደግሞ የቢሲና አካባቢው ቻፕተር ተቋቁመን ዋናው አላማችን የኛ ማህበረሰቦቻችን ጋር ተገኝተን አላማውን አስተምረን የኛ ማህበረሰቦች የቀረበላቸውን ጥሪ ተቀብለው መልስ እንዲሰጡ የቻሉት ዶላር ሬዲዮን እንዲያዋጡ የማይችሉት የሚችሉትን እንዲያዋጡ ከዛም በላይ ማድረግ የሚችሉት እንደዛው እያስተማርን በተለያየ የማህበረሰቦቻችን በሚገኙበት በአብያተ ክርስቲያናት በመስጊድ እንዲሁም አጋጣሚ ሆኖ የኢትዮጵያ አዲስ ተመድቦ የመጡት ክቡር አምባሳደር ፍጹም አረጋ ከዲያስፖራ ማህበረሰብ ጋር ትውውቅ በሚያደርጉበት ጊዜም ተገኝተን ስለ አላማውና አስፈላጊነቱን በማስተዋወቅ እንደም በሙስሊም ማህበረሰቦቻችን ኢልአድ ፈጥር ሲያከብሩ በኤምባሲ ዛ ላይ ተገኝተን አላማውንና መሳተፍ እንዳለባቸው እንዲሁም እኛ እዚህ አካባቢ የምንሰራ ሰዎች በበጎ አድራጎት ስለሆነ ያው ሰራተኞች ነን፣ የቤተሰብ አላፊዎች ነን፣ ተጨማሪ እኛን የሚያግዙ ኃይሎችን እንዲያግዙን በመጠየቅ ብዙ ቮሊንተሮች ሪኩሩት በማድረግ ያው ዋናው የኢዲቲኤፍ ሚሽን ወይም አላማው እንዲሳካ መልክቱን ባገኘንበት ቦታ ሄደን እያስተላለፍንና ስራው እንዲሳካ ደግሞ የሚያስፈልጉትን ምን ያስፈልገናል እስካሁን ትምርት ላይ የቆየነው ባየነው ደግሞ የጎደሉትን ለምሳሌ እስካሁን የሚደረገው ማህበረሰቡ ቀጥታ ኦንላይን ገብቶ አገር ቤት የሄደ ሰው አገር ቤት ኮመርሻል ባንክን ያስገባው እዚህ ሀገር ያሉት ባንክ ቀጥታ ሄዶ ማስገባት የማይችሉ ኦንላይን ገብተው ሎጎን ሲያደርጉ የነበሩት እነሱ ደግሞ የማይችሉ ስናስተምር የተረዳነው ሁሉም ማህበረሰብ ኦንላይን ገብተው ዶኔት ማድረግ እንደማይችል ስንረዳ እንዲቀል ደግሞ ለነሱ ክሬዲት ካርድ ፕሮሰሲንግ ሲስተም ስታብሊሽ አድርገን ቀጥታ እሱን ይዘን እነሱ ጋር ሄደን በመጠቀም ካሽ ሪሲት ሲስተም ስታብሊሽ አድርገን እነሱ ጋር ስንሄድ ቀጥተኛ መቀበል እንድንችል ያሉትን የጎደሉትን ነገሮች እያሟላን ማህበረሰቡን እየቀሰቀስን በዚህ ስራ ላይ ነው ያለነው ማለት ነው።
ታችሁም እስቲ አንድ ጥያቄ ላንሳላችሁ። ጠቅላይ ሚኒስትሩ በአሜሪካና በአውሮፓ ጉብኝት ያደርጉ በነበረ ጊዜ ከፍተኛ መነቃቃት መነሳሳት ነበር። እርሳቸው ወደ አሜሪካ ከመምጣታቸው በፊት አንስቶ ያንን ጥሪያቸውን ሲያደርጉ ብዙ በውጭ ያሉ ግዩራን ኢትዮጵያውያን እንዲሁም በሀገር ውስጥም ብዙ መነቃቃት ነበር መነቃነቅ ነበርና የጠየቁትን ለመስጠት ብዙ ሰው ተነሳስቶ እንደነበር አስተውሳለሁኝ። እኔ በብዙ አጋጣሚዎች በብዙ ስብሰባዎች ላይ ነበርኩኝ ራሳቸው በተገኙባቸውም በሌሎችም። እና አሁን ግን ሲታይ ይሄ የኢትዮጵያ ዳያስፖራ ፈንድ ይዞታ አዝጋሚ የሆነ ነው፣ ብዙ እየተነቃነቀ አይደለም፣ ብዙ እየተሳካላቸው አይደለም የሚሉ ስጋቶችንና ቅሬታዎችን እሰማለሁኝ። ትስማማላችሁ በዚህ ስጋት?
ያ እንግዲህ እኔ እዚህ አካባቢ ማህበረሰብ ውስጥ በመሄድ ብዙ እንቅስቃሴ ስለማድረግ ከማህበረሰቡም ቀጥታ ጥያቄ ሲቀርብልኝ ነበር እና ሲቀርብልን ነበር እኔ ብቻ ሳልሆን የቻፕተሩ ወይም የቅርንጫፍ አባላቶች ወደ 20 በላይ ነን። በየቦታው ስንሄድ ከሚያጋጥሙን ውስጥ ስራው በተለይ ለገጣፎ መፈናቀል ወዲ ይመለስ ገንዘባችን የሚሉ የሚጠይቁ ነበሩ። ግን ያንን ይሄ ኢትዮጵያ ዲያስፖራ ትረስት ፈንድ ለደሃው ህዝብ መሆኑ እንጂ ከመፈናቀሉ ጋር እንደማይገናኝ፣ ከመንግስት እንቅስቃሴ ጋር እንደማይገናኝ የዲያስፖራ ትረስት ፈንድ ራዕዩ ወይም ሀሳቡ ከፕራይም ሚኒስተሩ ይመንጭ እንጂ ፕራይም ሚኒስተሩም ሆነ የመንግስት አካላት በፈንዱ ላይ ምንም ዳይሬክት ኢምፓክት እንዳሌላቸው ወይም ደግሞ እንደማያዙ ተጠቃሚም እንዳልሆኑና ጥቅሙ የሚውለው ደሃው የኢትዮጵያ ህዝብ መሆኑን ስናስረዳቸው ትተዋል። ዊዝድሮ ያደረጉት ሁሉ መልሰው ዶኔት ማድረግ ጀምሯል። የህዝቡ የመለየት ጉዳይ የፖለቲካ ሀገር ቤት ያለውን የፖለቲካ ሙቀትና የኢትዮጵያ ዲያስፖራ ትረስት ፈንዱን አላማ ካለመረዳት የተነሳ የተወሰነ ወደ ኋላ ተጎትተዋል። ግን ሀሳቡ እየገባቸው እየሄደ እያለ አሁን ብዙዎቹ ተመልሰው እያዋጡ ነው። እኔ ዋናው አለመረዳት ነው። አገር ቤት ውስጥ ያለውን የፖለቲካ እንቅስቃሴና የትረስት ፈንዱን አላማ ካለመረዳት የተነሳ የተለያየ ሪአክሽን ነበር። አሁን ግን በመማር በተለያዩ የማህበረሰብ ክፍሎች ስብሰባ ላይ ሐሳቡን መልሰን መላልሰን በማስተማር ሰው እየተቀየረ ነው። ያስቆምናቸውም ብዙ አሉ። ዋናው ከሀገር ቤት ጋር ከፖለቲካ ጋር አገናኝተውት ነው እንዲቀዘቀዝ የቻለው።
ወደዚህ ጉዳይ ትንሽ ዘግየት ብዬ መለሳለሁ። አመሰግናለሁ ወይዘሮ ብርሃኔ። አዲስ አበባ ላይ ምን ያህል ይሄ ሽታ ይሰማችኋል? እንዴት ነው የምትገነዘቡት ያለው ነገር? ወይዘሮ ሀና ለዛሬ አመሰግናለሁ ሁለቱንም። ንግግራችን ይቀጥላል። ሙሉውን ውይይታችንን ከፌስቡክ እና ከዌብሳይታችን ማግኘት ትችላላችሁ። ለማንኛውም አትላንታ ጆርጂያ ላይ ያላችሁ ወደ ኢዲቲኤፍ ኪዮስክ ብቅ ብላ እያላችሁ አነጋግሯቸው። ጥያቄዎች ቢኖሯችሁ ለእኛም ላኩልን፣ ወደ ዌብሳይታቸውም ግቡ። ወደ እነርሱ ክብራት
የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል።
በፕሮግራሙን በመራልን
በእኛ በኩል አቅተናል። ትግርኛ ይቀጥላል። ሰላም ደህና